የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ አድማጮቻችን። ከዋሽንግተን ዲሲ ጋቢና ቪኦኤ ፍርጭቱን ጀመረ። ፍርኛው አስተናጋጅ ሀብታሙ ስዩም ነኝ። በምዕራብ ኦሮሚያ የተለያዩ ከተሞች የሞባይል ዳታ ገመድ አልባ ኢንተርኔት አገልግሎት ወይንም ዋይፋይ እና መደበኛ የስልክ አገልግሎት በከፊል መቋረጡን ነዋሪዎችና የቀጠናው ኃላፊዎች ገልጸዋል። ኢትዮ ቴሌኮም በጉዳዩ ላይ መግለጫ እንደሚሰጥ አስታውቋል። ሲዮን ግርማ ዝርዝር አላት።
በምዕራብ ኦሮሚያ የተለያዩ ከተሞች የስልክ ኢንተርኔት እና የገመድ አልባው ኢንተርኔት አገልግሎት እንዲሁም በምዕራብ ወለጋ ቄለም ወለጋ ሆሮ ጉድሮ ወለጋና በምስራቅ ወለጋ ሙሉ በሙሉ እና በከፊል የስልክ አገልግሎት መቋረጡን ነዋሪዎች ለአሜሪካ ድምጽ ገልጸዋል። ኢንተርኔት አገልግሎት አለ?
የለም። አሁን
ከመቼ ጀምሮ ነው የተቋረጠው?
ከሐሙስ እኮ ነው የተቋረጠው።
ከሐሙስ ጀምሮ የስልክ ነው የተቋረጠው?
ዳታ ፌስቡክ፣ ኢንተርኔት ምናምን የለም። አሁን
ባኝ የስልካችሁ ኢንተርኔት ዳታው የለውም? ኢንተርኔት አገልግሎት አይሰጥም?
አይሰጥም።
ዋይፋይ
ምናምን ሁሉም የለም። አሁን
ምክንያቱን ጠይቃችኋል?
ምክንያቱም ያው እኔ አልጠየቅኩም። ለምን እንዳደረጉም ያው ማንም ጠይቃለች። ኮማንድ ፖስት ስለሆነ አስቸጋሪ ነው ምንም መጠየቅ።
የሰላሙ ሁኔታ አልተረጋጋም ማለት ነው? ነቀምቴ ውስጥ
ህዝቡ ሰላም ነው? ያው እንግዲህ ኮማንድ ፖስት ሲባል ያው በወታደር ስለሚተዳደር አስቸጋሪ ሁኔታ ነው ያለ ነው።
ስለዚህ በተለይ የኢንተርኔት አገልግሎቱ ለምንድን የተቋረጠው?
ሁኔታ ምንም አይታወቅም። ምስጢር ነው ያው እስካሁን እንደዚህ ነው ይሄ ነው የሚባል የለም። ወደ ደንብ ደውሎ ወደ ግንቢ ምናምን ጠወድ ነው ምዕራብ ወለጋና ቄለም ወለጋ ደግሞ ጭራሽ ስልክም ራሱ የለም።
ሌላው ስሙን መጥቀስ ያልፈለገ የአምቦ ከተማ ነዋሪ በበኩሉ
የኢንተርኔት ብሮድባንድ አገልግሎት ተቋርጦ ነበር። ማለትም የተቋረጠ ከአርብ ዕለት ረፋድ ጀምሮ እስከ ሰኞ ዕለት ማታ አካባቢ ነው የመጣው። ለተከታታይ ለሶስት ቀን የጠፋ ማለት ነው በአምቦ ከተማ እንዲሁም በሌሎች ክፍለ ከተሞች እና በኢንተርኔቱ መቋረጥ ደግሞ በኢንተርኔት ዙሪያ በኢንተርኔት ስራ ላይ ለሚተዳደሩ ሰዎች ደግሞ ከፍተኛ ተጽዕኖ ፈጥሮብን ነበር እና አሁን ላይ ያው የዕለት ስራችንም እሱ ነው እና እንደዛም ተቋርጦ ነበረ። ከትላንት ከሰኞ ዕለት ማታ አካባቢ ነው የመጣው። ሲቀጥል ደግሞ የኢንተርኔት የሞባይል ዳታም እንደዚሁ ተቋርጧል። ምክንያቱም ምንም ያወቅነው ነገር የለም እስካሁን እና ምላሽ ነው የሚሰጠንም አካል የለም። ኢትዮ ቴሌኮምም ብንደውል አገልግሎቱ እየሰራ መሆኑን ነው እንጂ ባለሙያ ልኮልንም ምንም ሊያስተካክልልን አልቻለም እና አሁን በራሳቸው ሰዓት ነው የለቀቁልን እና እንደዛ አሁን አምቦ ከተማ ላይ ያለው ጉዳይ እና የኢንተርኔት የሞባይል ዳታም እየሰራ አይደለም እስካሁን ድረስ ማለት ነው።
በተመሳሳይ ስሙ እንዳይገለጽ የጠየቀ ነዋሪ ደግሞ
ከሐሙስ ጀምሮ እስካሁን ዳታ የለም፣ ኢንተርኔት የለም። ኦንሊ ነቀምቴ ብቻ ነው አሁን እስከ ነቀምቴ ያለ በሞባይል ማገናኘት ይችላል። አለበለዚያ ማንም ጋር ማገናኘት ይቀማልቻል ነው ቄለም ወለጋ፣ ምዕራብ ወለጋ እና ሁሉም ያሉት ወለጋ በሆሮ ጉዱሩ ወለጋም ጨምሮ በቤትም ሞባይልም የለም። ለነጋዴዎች አሁን ለምሳሌ እነሱ ነው የሚጠቀሙ፣ ከአስተሪያዎች የሚጠቀሙት በዋይፋ ነው ንግድ ራሱ የሚካሄደው። አሁን በቴክኖሎጂ ስለሆነ ለዛ ነው የሚለዋወጡት። ያ ሁሉ ቆመ ማለት እኮ የሀገሪቱ ገቢ ቀነሰ ማለት ነው። መንግስት ራሱ በዚህ ላይ ማሰብ ይገባል። መንግስት ለመንግስት ራሱ ማየት ይገባል። ለህዝቡ ደግሞ ይህንን ኮኔክሽን መልቀቅ አለበት። ችግር ካለ ህዝቡ ማሳመን ነው እንጂ ኮኔክሽን ቆርጦ ምንም መደረግ አይቻልም።
የኢትዮ ቴሌኮም የምዕራብ ክልል ስራ አስኪያጅ አቶ ሙላቱ ጉደታ በበኩላቸው
ማሊፍ አካባቢ እንዴ ነው አከረጀኒቱ ምትቀነጀን ነው ወጂ ኦፕሬሽን ፓርቲ ጋር
ለምን እንደተቋረጠ አናውቅም። ከኛ ይልቅ የዋና መስሪያ ቤቱን ሰዎች ብትጠይቁ የተሻለ ይሆናል። እንደ ክልል ግን የስልክ አገልግሎትም ሆነ የኢንተርኔት አገልግሎት እንደሌለ እኛም አውቀናል። ነገር ግን እስካሁን የተሰጠን ምላሽ የለም።
የማዕከላዊ ምዕራብ ተወካዩ አቶ ተስፋዬ ለገሰ ደግሞ የሚያውቁት ነገር እንደሌለ ተናግረዋል።
ለምን እንደተቋረጠ እስካሁን የታወቀ ነገር የለም። ብልሽት የገጠመው መሳሪያም የለም። የጠየቅነው ሰው የለም። የምናውቀውም ነገር የለም።
የኢትዮ ቴሌኮም ዋና ስራ አስፈጻሚ ጽህፈት ቤት የኮሚኒኬሽን ጉዳዮች ኃላፊ ወይዘሮ ጨረር አክሊሉ ስለመቆራረጡ ከአሜሪካ ድምጽ ተጠይቀው በጉዳዩ ላይ ቃለ ምልልስ መስጠት እንደማይችሉ በመግለጽ ነገር ግን ተቋሙ በቅርቡ ጋዜጣዊ መግለጫ እንደሚሰጥ ጠቁመዋል።
ጋቢና VOA ከአሜሪካ ድምጽ ራዲዮ መደመጡን ይከተላል። በመቀጠል የጋቢና ህግና ፍትህ መሰናዶ ይደመጣል። ለበርካታ የፖለቲካና ህሊና እስረኞች ጠበቃ የነበሩ ሰዎችን ታሪክ ማስደመጥ መጀመራችን ይታወሳል። ከዚህ ቀደም የጠበቃ ማህመኩንን የሥራ ዘመን ቃኝተናል። ዛሬ ደግሞ ስለ ጠበቃ ወንድሙ ኢብሳ እንነግራችኋለን። በርካታ የፖለቲካና ህሊና እስረኞች ይቀርቡባቸው በነበሩት የፌደራል ከፍተኛ ፍርድ ቤት የልደታ አራተኛና 19ኛ ምድብ ችሎቶች ቤተኛ የሆነ ጎልማሳ አለ። ጠበቃ ይቀጥሩበት ገንዘብ የሌላቸው እስረኞች ባይናቸው የሚፈልጉት ገንዘብ የላቸውም ብሎ ሳይሸሽ ከጎናቸው የሚቆም አይነት ሰው ነው። ይሄ ሰው ወንድሙ ኢብሳ ይባላል። ጥብቅና የሚቆምላቸውን ሰዎች ህመም ያውቀዋል። ከ1977 እስከ ጥቅምት 10 1983 ባረሴ ክፍለ ሀገር የዶግዳ ወረዳ አቡራ ከተማ ከንቲባ ሆኖ ይሰራ ነበር። አንድ አዛውንትን በግፍ የገደሉ የከተማዋ የጸጥታ ኃይሎች ለፍርድ እንዲቀርቡ አምርሮ በመሟገቱ ለቅጣት ተመርጧል።
ኮሚሳሪያት ውስጥ ቡና እየጠጣን ነበር። ወደ ሻፓ አንደኛ ጻፊ ስነት ግጣውጥቶ እጄ ወደ ላይ አለኝ። እጄን ወደ ላይ አለኝ ማልኳቸው። እሺ ቀጥ ብለ ወደ ጭላሎ አውራጃ ፖሊስ ጣቢያ ሄዳልኝ። ራት ወታደሮች አጅበኝ ጭላሎ ወሰዱኝ።
ከጥቅምት 10 እስከ መጋቢት 10 1983 ወንድሙ በማዕከላዊ ውስጥ እስረኛ ነበረ። ዱላውን ስቅይቱን በዚያ እንዳይ የሚናገራል። ደርግን ኢህአዴግ ሲተካ ወንድሙ በመደበኛ የፖለቲካ ፉክክር ውስጥ ገብቶ የፓርላማ ወንበር እስከ ማሸነፍ ችሎ ነበረ። በ2002 ዓ.ም ኢህአዴግ ከ99% በላይ የፓርላማ ወንበሮችን ማሸነፉን ማወጁን ተከትሎ ወንድሙ የፓርላማ ዘመኑ አከተመ። ድምጹን ሊያሰማበት የሚችልበት በየጊዜው እየጨመረ የመጣውን የመብት ረገጣ ሊሟገት የሚችልበት መስክ ማስተስ ያዘ። ከፓርላማ ሰዓቱ ቀንሶ ሲያጠናው የከረመውን የህግ ትምህርት በዚያ ሊጠቀምበት ወስኗል።
በኢትዮጵያ ህገ መንግስት ላይ የተቀመጡትንና የሀገሪቷን ህጎች እነሱን እየጠቀስኩ ኢህአዴግን ከፓርላማ በበለጠ በፍርድ ቤት በአደባባይ ለመሟገት ያመቸኛል ብዬ ነው። 2006 ኢህአዴግ ለከትም ገደብም በሌለ ሁኔታ በተለይ ኦሮሞና አማራ ላይ ጭካኔ ያበዛ 2006 በርካታ የኦሮሞ ብሔራዊ ኮንግሬስ አባሎች ታሰሩብን። ለእነሱ ጥብቅና እንድንቆም እኔና ደጀኔ ጣፋ ደስታ ድንቃ የምንባል መጠነኛ ገንዘብ ተከፍሎ 2006 ጥብቅና ጀመርን። 2006 ጀምረን ጥብቅናውን እንዲህ እየሰራን እያለን በፓርቲ ማለት ነው። መጀመሪያ በኢትዮጵያ ውስጥም ፓርቲ ጥብቅናዎችን መጀመሩ ይሄ ነው እና 2008 ጓደኞችን ታሰሩ። ሁለቱም ጠበቆች እኔ ጋር የሰሩት የኦሮሞ ፌዴራል ኮንግረስ ከግማሽ በላይ ወደ 7 የሚሆኑ ስራ አስፈጻሚዎች ታሰሩ። እኔ ብቻ ቀረሁኝ። እነዚህ ነገሮች እልህ ውስጥ ጨመሩኝ። ከጠላት ጋር እየተናነቁ ለአገር ለህዝብ ለህግ ከፍታ የሚታገል ሰው ይጠርቃል የሚል እምነት ነው ያለኝ። ሃይማኖቱን ይህንን የሚያስተምረውና እልህ ያዘኝ። ራሴ ወሰንኩ። በቃ ከነዚህ ጨካኝ ገዢዎች ጋር እየተናነቅኩ ብታሰር አይደለም ቢሞት እጠርቃለሁ በሚል ጽናት 2008 ጓደኞቼ ከታሰሩ በኋላ ለእነ በቀለ ገርባና ለሌሎችም ጥብቅና እንዲቆም ዶክተር መረራ አልታሰሩኝ። አሁንም ቀጥላሉ። ብቻዬን ቀጠል።
በተወሰኑ ሰዎች ጥብቅና በመቆም የተጀመረው የወንድሙ የአጋርነት ዘመን ወደ ሌላ ምዕራፍ መሻገር ጀመረ። ስራው ከብሔርም ከጎሳም ያለፈ እንደሆነ የሚያስገነዝብ እውነታ ጋር ተዋወቀ።
በጣም በርካታ የአማራ ልጆች፣ ኦሮሞ ልጆች እኔ ኦሮሞ ፌዴራል ኮንግሬሽን ሲል ስብር ቁጥር የሌለው ከእስር ቤት የሚወጣ ሁሉ የአማራ የኦሮሞ ነው በአብዛኛው። በእርግጥ ሶማሌም አለ ትግራይም አለ ሌሎችም ቢኖሩ በአብዛኛው እነሱ ናቸው። እና ከኦሮሞ ፌዴራል ኮንግሬስ ጋር ተነጋግሬ ሲወጣ ሌሎች የኦሮሞ ልጆችም እኛም እኮ ፓርቲ ደጋፊዎችም ባለን ኦሮሞዎች ነን ጥብቅና አገልግለን አሉኝ። የአማራ ልጆችም ደግሞ በተመሳሳይ አሉኝ። በእውነቱ ማዕከላዊ ውስጥ የነበሩ እነ በቀለ ገርባ እንዲሆኑ በቃ ወንድሙ ከኦሮሞ አማራ የሚባል ነገር የለም፣ ማዕከላዊ ውስጥ ሁላችንም እኩል ነው የምንቀጠቀጠውና ከቻልክና ከደፈርክ እነሱንም ብትረዳ አለኝ። በእነዚህ ተነሳስቼ የአማራ ልጆች ወደ 120 አካባቢ ናቸው፣ የትግራይ ልጆች 12 አሉ። 5 ሳንቲም አልተቀበልኩም። ዲክሌር አረኩ። ምንድነው በማዕከላዊ ጊዜ የትኛውም ኢትዮጵያዊ ሃይማኖት ምንም ይሁን የፖለቲካ ፓርቲ ምንም ይሁን ዘሪ ምንም ይሁን በሚቻለኝ ሁሉ አገለግላቸዋለሁ።
ወንድሙ ኢብሳ አሁን ባለቅጽል ስም ሆኗል። ዘርና ብሔር ማንነት ሳይለይ መሟገቱን ያዩ ስለ ሁሉም የሚል ስም ሰጥተውታል። ስለ ሁሉም መቆም ግን አደጋን መሳብ ጀመረ።
አሁን 250 ሰው ሲደርስ አንድ ዳኛ 19ኛው ወንጀል ችሎት አለ ስማቸውን አልጠራም ከዚህ በኋላ አንተ ለሽብርተኛ ሁሉ ጠበቃ መሆን አትችልም አንድ ጠበቃ የተወሰነ ደንበኛ ነው የሚሆነው ክርክራን ስቶ አጋጣሚ ያን ቀን 77 በቁጥሩ 77 በክሱም 77 የሚባሉ የአማራና የትግራይ ልጆች ናቸው እዚህ በግንቦት 7 በቲዲ ምናምን የተከሰሱ ሰዎች ነበሩ።
በሚቀጥለው ሳምንት
ወታደራዊ ልብሳቸውን ጠቅልሎ በጣም ተቆጥቶ ትባሉ ይጣልኩኝ እየተንቀጠቀጥኩኝ ነው በቃ አሁን ለሚዲያ የማይመች በጣም 17 እየደጋገሙ በሚደገምን ሁኔታ ሲሰርብኝ ምንም ማድረግ አልቻልኩኝ።
ዛሬ በጋቢና ሴቶች ላይ እንግዲህ ቢታኒያ ሉሉ እንግዳችን ሆናለች። በመቀጠል የሚሰማው መሰናዶ ነው። ቢታኒያ የወጣቶች ለሀገራት ችግሮች የመፍትሄ አካል መሆን ይችላሉ ብላ ታስባለች። በዩኒቨርሲቲ ውስጥ የመሰረተችው የወጣቶች ህብረት ለአመራርና ለልማት ያልዳ የተሰኘ ድርጅት የወጣቶችን አህጉራዊ ትስስር ከመጨመር አልፎ እንደ አውሮፓውያን አቆጣጠር በ2015 በአፍሪካ ህብረት የ50 ዓመት አጀንዳ ላይ ተሳታፊ በመሆን የፖሊሲ ቀረጻ ስራም ላይ ተሳታፊ እንዲሆን ይችላል። ኤደን ገረሞ ከቢታኒያ ጋር ቆይታ አድርጋለች። በመቀጠል ይስማል።
ለአፍሪካ ችግር መፍትሄ ማመንጨት የሚችሉትና ውሳኔው ላይ መሳተፍ የሚገባቸው የአፍሪካ ወጣቶች ናቸው ትላለች ቢታኒያ ሉሉ። የመጀመሪያ ዲግሪዋን በኤሌክትሪካልና በኮምፒውተር ምህንድስና፣ ሁለተኛ ዲግሪዋን ደግሞ በአፍሪካ የሰውና የልማት ኃይል ላይ አድርጋለች። ሁለተኛ ደረጃ ተማሪ በነበረችበት ወቅት የተሳተፈችበት ሞዴል ዩኤን የተሰኘ በተባበሩት መንግስታት ድርጅት የሚደገፍ የትምህርት ቤት ክበብ ነገሮችን የሚታይበትን መንገድ እንደቀየረላት የምትናገረው ቢታኒያ ከዚህ በመነሳት አዲስ አበባ ዩኒቨርሲቲ በምትገባበት ወቅት ወጣቶች ህዝብ ፊት ቆመው ንግግር ማድረግን፣ የፕሮጀክት እቅዶችን መጻፍን፣ በበጎ ፈቃደኝነት የመሳተፍን የመሳሰሉ የአይምሮ ክህሎቶችን ማዳበር እንዳለባቸው በማሰብ የወጣቶች ህብረት ለአመራርና ለልማት ወይም ያልዳን መሰረተች። የወጣቶች ህብረት ለአመራርና ለልማት ወይም ያልዳ የተሰኘ ዩኒቨርሲቲ ክበብ መሰረተች።
ያቺ ዩኒቨርሲቲ በጣም ቻሌንጂንግ ዩኒቨርሲቲ ነው። ያቺ ምርቱን ጋራት ይተዳልና ወጣቶች በጣም ይጣፉበት ተባብሽ እንደምንም እዛም ከሚያዙ ተካፋቸው ጎን ለጎንና ባሻገር ነሪ ሆኖ የሚያጠበቅን ፕላትፎርም በኢትዮጵያ ማመጣውን ብለን የመጀመሪያውን ህሳቤ ያስያዝ ነው ማለት ነው። እና ያልጋ የሚባል ኢኒሽቲቭ ሃርቫርድ ዩኒቨርሲቲ ነበር የተቋቋመ መጀመሪያ 2004 ላይ። እና ኢትዮጵያን ቅርንጫፍ በአዲስ አበባ ዩኒቨርሲቲ ስር እኔ ሁለተኛ ተማሪ ያለሁኝ አቋቋምኩኝ። መጀመሪያ ምን ምን ችግሮች አሉ፣ ምን ምን መቅረፍ አለብን፣ ከትምህርት ባሻገር ዩኒቨርሲቲ ሰው ነሪ ሆኖ የሚወጣበት ቦታ እንዲሆን ስላመንበት ምን ምን ፕሮግራሞች ብናዘጋጅ ነው ይህንን ማሳካት ምንችለው በሚል አባል ሆነን የገቡትን የተለያዩ የመሪነት የሊደርሽፕ ትሬኒንግ፣ ፐብሊክ ስፒኪንግ ትሬኒንግ ከኛ የሚጠበቀው ምንድን ነው የሚለው ብሬንስቶርሚንግ የሚደረግበት ፕላትፎርም ለማስጣት ተችሏል። እና ይህ ደግሞ ምን ያስደረጋል የወጣቶችን ዝም ብሎ ተምሮ ተመርቆ ስራ መያዝ ብቻ ሳይሆን ከኛ ብዙ እንደሚጠበቅ እና አገራችን አልፈን አህጉራችን አፍሪካን እንዴት መለወጥ እንደምንችል የሚያለው ፕላትፎርም ነበረ። እና በሱ ምክንያት ኦልሞስት ሁሉም ማለት እችላለሁ አባል ሆነ ያለፈ ሁሉ አሁን በሚሰሩበት ስራ ላይ እንዳለ ልቀው ነው የሚገኙት። እና በሱ ነው በደንብ የጀመርኩት ወጣቶችን የማብቃትና የማነቃቃት ኢኒሽቲቭን በደንብ የተወጣሁት እሱ ላይ ነው።
የአፍሪካ ህብረት አባል ሀገራት የአህጉሮቹን የልማት አጀንዳ 2063 ያዘጋጁም የአልዳ አባላት ወጣቶች በፖሊሲ ቀረጻው ላይ እንዲሳተፉ አስቀድመው ጥያቄ በማቅረብ በአህጉሪቱ ጥያቄዎች ላይ መፍትሄ ለማምጣት የሚያስችላቸው ፖሊሲ ቀረጻ ላይ ተሳትፈዋል።
እና ከዩኒቨርሲቲ ሌቭል ከሚሰጠት በተጨማሪ የአህጉራዊ ፖሊሲዎች ሲቀረጹ የወጣቶች ድምጽ በግድ መግባት እንዳለበት በ2013 አፍሪካ ህብረት የተቋቋመበት 50ኛ ዓመቱን ሲያከብር ዩኒቨርሲቲ ክለብን ብንሆን ከአፍሪካ ህብረት አፋፍ መዘባበቅ አጀንዳ 2063 ይባል እና እሱ ሲወጣ ወጣቶች በደንብ አልተካተቱም የሚል ክፍተት ስላየን ከ38 አፍሪካ ሀገራት 300 ወጣቶችን አሰባስበን ፖሊሲውን ሪቪው እንዲያደርጉት ያደረግንበት ሁኔታ ነበረ። የዓለም አቀፍ የወጣቶች ማህበር ስለሆነ ያው ኢንተርናሽናል ኤክስፖዘር ለማግኘት ይዛን ከበደ ነው።
ቢታኒያ ወጣቶች ተወዳዳሪ እንዲሆኑ የትምህርት ስርዓቱ ላይ በደንብ መታሰብ አለበትም ትላለች።
የኢትዮጵያ ወጣቶች ከአፍሪካ ወጣቶች ጋር የሚያመሳስላቸው ተመሳሳይ ችግሮችን ፊት ማድረጋቸው ነው። ስራ አጥነት የአህጉራዊ ችግር ነው። የወጣቶችን ቦታ ለመስጠት የውሳኔ ጠረጴዛዎች ላይ ቦታ ለመስጠት ተመሳሳይ ችግር ነው። ነገር ግን ችግሮቹን ጠጋበት ወይ የኢትዮጵያ ወጣትና የተለያዩ አፍሪካ ሀገራት ወጣቶች ይለያል። ገር ላይ ለውጥ ለማውጣት በፖለቲካ ኢንቮልቭ መደረግ አለበት እያላስብም በተለያዩ ሲቪል ፕላትፎርሞች ላይ የእውነትም ሀገር መለወጥ ይቻላል የሚለው ነገር በደንብ ሰርጦ አልገባም። ከበቃ ትምህርት ተምሮ መመረቅን እንጂ ሀገርን የመቀየር እያታጣን ያለው እና እኔ ማስበው ከወጣቱን በፊት ከልጆች ጀምሮ መሰራት አለበት ብዬ ነው ማስበው። ወጣቱ ኦፍኮርስ ብዙ የተሟላ ነገር አይደለም። ከመንግስትም ላይ ክፍተት አለ። አሁን እየተሻሻሉ ነው፣ እንደውም በጣም እየተሻሻሉ ያሉ ነገሮች አሉ። ወጣቶችን የማብቃት እና የአመራር ቦታዎችን የመስጠት ሴቶችንም ወደ አመራር ቦታዎች የማስገባት ሁኔታ እየተካሄደ ነው ያለው እና አሁን ጥሩ ጊዜ ነው። አሁን ባለው ሁኔታ ፎርማል የሆነው የስራ ሴክተር ሁሉም የተማረ ሰው ሊወስዳል። ስለዚህ የስራ አጥነት ችግር አለ። ስለዚህ በስራ አጥነት ምክንያት ተስፋ መቁረጥ፣ ብዙ የተለያዩ ችግሮች አሉ ወጣቶችን የሚያጋጥማቸው። ይህንም ደግሞ ያው የተለያዩ የግልም ሆነ የመንግስት አካላት እንደ ራሳቸው ኢኒሽቲቭ ወስደው በደንብ ወጣቶችን የማብቃት ደረጃ መሰራት አለበት። ከመደበኛ ትምህርት ውጭ ሌሎች ክህሎቶችን አዳብረው እንዲወጡ እየተደረገ አይደለም ያለው። ስለዚህ ዋናው ችግር እሱ ነው ብዬ ማስበው። ከስር ጀምሮ ከመደበኛ ትምህርት ጎን ለጎን የተለያዩ ክህሎቶችን እያነጹ ወጣቶችን ማብቃት ከተቻለ ወጣቶች የራሳቸው ስራ ፈጣሪ ይሆናሉ፣ የራሳቸው መፍትሄ አምጪ ይሆናሉ። ከዛ ደግሞ ከፕሮፌሽናሎች ጋር አብረው ሆነው እምቅ ኃይላቸውን ተጠቅመው ሀገራቸውንም ሀገራቸውንም መቀየር ይችላሉ።
የኢትዮጵያ ወጣቶች ከሌሎች የአፍሪካ አቻዎቻቸው ጋር ተወዳዳሪ ሆነው እንዲወጡ ራሳቸውን በበጎ ፈቃድ አገልግሎትና ከመደበኛ ትምህርት ውጪ በሆኑ ክህሎቶች ማነጽ እንዳለባቸው ታሳስባለች። ቢታንያ ወጣቶችን ከማብቃት ጎን ለጎን የሴቶች እኩልነት ላይ ሰፊ ተሳትፎም ታደርጋለች። በዚህ ዙሪያ በሌላ ጊዜ ይዣት መመለስ ይሆናል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
በከፍተኛ የትምህርት ተቋማት ውስጥ የነበረውን አለመረጋጋት ለመቅረፍ የተለያዩ እርምጃዎችን መውሰዱን የሳይንስና ከፍተኛ ትምህርት ሚኒስቴር አስታውቋል። ሙክታር ጀማል ዝርዝር አለው።
በኢትዮጵያ የከፍተኛ ትምህርት ተቋማት ውስጥ ተከስቶ የነበረውን አለመረጋጋት ወደ ቦታው ለመመለስ መንግስት የጸጥታ ጉዳዮችን ለማረጋጋት እየሰራ መሆኑን የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር አስታውቋል። የሳይንስና ከፍተኛ ትምህርት ተቋማት ሚኒስትርና የፌዴራል ፖሊስ በቅርብ በጋራ ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ ሁከቶች በተቀሰቀሱባቸው 22 ዩኒቨርሲቲዎች ጨምሮ በአጠቃላይ 40 ዩኒቨርሲቲዎች የፌዴራል ፖሊስ ጸጥታውን እንዲቆጣጠር መወሰኑንና ፖሊሶች መሰማራታቸውን አስታውቋል። በዚህ ሂደት የከፍተኛ ትምህርት ተቋማት የጸጥታ ሁኔታ እየተረጋጋ መምጣቱንና ተማሪዎች ወደ መማር ማስተማር ሂደት እንዲገቡ እየተሰራ መሆኑን የሳይንስና ከፍተኛ ትምህርት ተቋማት ሚኒስትር ቃል አቀባይ አቶ ደቻሳ ጉርሙ ለቪኦኤ ተናግረዋል። አቶ ደቻሳ እንደተናገሩት በተለያዩ የከፍተኛ ትምህርት ተቋማት ለአለመረጋጋት ምክንያት ሆነዋል ወይንም እጃቸው አለበት በተባሉ ሰዎች ላይ እርምጃ እንደተወሰደም ተናግረዋል።
አሁን ወደ ቶሎ ያልሰከኑና ወደ ሰላማዊ መማር ማስተማር በሚፈለገው መጠን መመለስ ያልቻሉ ጥቂት ዩኒቨርሲቲዎችን ለይተን ኮሚቴ አቋቁመን የሚመለከታቸው አካላት በተለይ የሁለቱ ክልል አመራር አካላትንም እንደገና የሕዝብ ተወካዮች ምክር ቤት ቋሚ ኮሚቴ፣ የዚህ ደስተኛ ዘርፍ ቋሚ ኮሚቴ እና ከእኛ ተቋም ከፍተኛ አመራሮች በተሳተፉበት ሁኔታ እነኝን አካላት ማወያየትና ችግሮችን ለመፍታት በተለይ የበላይነትን ለማስከበር በጣም ብዙ ስራዎች ተሰርቶ አሁን ያው ሰሞኑን እየተሰማ እንዳለው እርምጃ እየተወሰደ ነው ያለው።
እያነሳን ያለነው እርምጃ በሶስት አካላት ላይ ነው የተባለው፣ የተማሪዎች፣ መምህራንና የአስተዳደር ሰራተኞች። በአጠቃላይ እስቲ በቁጥር ስናሰላቸው እስካሁን ባሉት መረጃ የሶስቱንም ሊያንሱልን ይችላሉ?
አዎ፣ የሶስቱንም ተማሪዎች ወደ 170 ተማሪዎች ናቸው እንዲባረሩ የተባለው። 500 ምናምን የሚሆኑ ደግሞ በማሰንቂያ የታለፉ አሉ። 674 ነው የተማሪዎች። የመምህራን 32 ነው። ሌሎች የአስተዳደር አካላት 256 ነው። አሁን ባለ ሪፖርት በመጣራት ሂደት ያለ ደግሞ 154 ከመምህራንም ከተማሪዎችም አሉ። በመጣራት ሂደት ላይ ያለ ማለት ነው። እና እነኚህ አሁን ሁሉም ዩኒቨርሲቲዎች አንዳንዱም በሴኔት አንዳንዱም በቦርድ አንዳንዱም ደግሞ በሲቪል ሰርቪስ ህግ መሰረት በእርቅን የሚወሰዱ እርምጃዎች ስለሆኑ እነኚህ ነገሮች ተጣርቶ ሲደርሱ የተጠቃለለ ሪፖርት እንጠፋቸዋለን። አሁን ያሉት ነገሮች እነኚህ ናቸው። ሰላማዊ ወመር ማስተማር ለማስቀጠል በጣም የተጠናከረ ስራ እየሰራ ነው። ካልፖሊስም ብዙ አግዞ የክልል የጸጥታ አካላትም በትብብር ማለት ነው። ከተሞች ሰላም ሲሆኑ ልጆች ሰላም የሚሆኑት፣ ዩኒቨርሲቲዎችም ሰላም ሲያገኙ ነው ከተሞች ሰላም የሚሆኑት። እና እነኚህን ነገሮች በቅንጅት እየሰራን ነው። ከደረጃ ዩኒቨርሲቲ ውጭ ሌሎች ዩኒቨርሲቲዎች ይመስልኝዛም የተማሪዎች ቁጥር መንጠባጠብ ቢኖርም ወይ ደግሞ አንዳንድ ካምፓሶቻቸው ላይ የመዘግየት ሁኔታ ቢኖርም ሁሉም ትምህርት ጀምረዋል። ሰላማዊ የመማር ማስተማሩን ለማስቀጠል ጥረት እያደረግን ነው።
ወደ 22 ዩኒቨርሲቲዎች ናቸው ችግሮች ተቀሰቀሱበት የተባለው። ከዛ ውስጥ ድሬዳዋ ዩኒቨርሲቲ ሙሉ በሙሉ ዘግቷል ስንል 21ዎቹ ምን አይነት የመማር ማስተማር ሂደት ላይ ነው ያሉት? ከዛ ውስጥ ከ21ዎቹ አንድም ሁለትም ሙሉ በሙሉ ወደ ትምህርት ገብቷል ማለት እንቻላለን?
አዎ ሙሉ በሙሉ ወደ ትምህርት ተገቡ አሉ። የተማሪ ቁጥር እንደማጠብባቸው እንጂ አሁን ለምሳሌ ጎንደር አቁሞ ነበር ሙሉ በሙሉ ወደ ትምህርት ገብቶ ነው ያሉት። ባህር ዳር አቁሞ ነበር ሙሉ በሙሉ ወደ ትምህርት ገብቶ ነው ያሉት። 22ዎቹ ነው የሚቆጠሩት እነኚህ። ወይም ደግሞ ሐሮማያ ችግር ነበረበት የሆነ ጊዜ፣ አሁን ግን ሙሉ በሙሉ ትምህርት ገብቶ ነው ያሉት። ወደ አቡልቱም እንደውም ዘግቶ ነበረ፣ አሁን ትምህርት ላይ ነው ያሉት። ጅማ ተማሪ ተንጠባጥቦበት ነበረ፣ አሁን ትምህርት ወደ ትምህርት ገብቶ እየተቋረጠበት፣ ሌላ ቀን ደግሞ የሚቀጥል አሁን ወለጋና ደምቢዶሎ ትንሽ ክፍተት ያለብን፣ እነሱም በተቻለ ፍጥነት ፊክስ አድርገን ወደ ትምህርት ይመለሳሉ ብለን እናስባለን።
ብዙ ተማሪዎች ከሁለቱም ክልሎች ወደ የቤተሰቦቻቸው መመለሳቸው ከዚህ ቀደም መዘገባችን ይታወሳል። ለእነዚህ ተማሪዎች ለወላጆችም ምንድነው ማስተላለፍ የምትፈልጉት መልእክትና ዋስትና?
አሁን ባለ ሁኔታ በጣም የተጠናከረ የጸጥታ ሁኔታ እንዲኖርና ሰላማዊ መማር ማስተማሩ ሙሉ በሙሉ እንዲመለስ ከፍተኛ የሆነ ጥረት እያደረግን ስለሆነና የበላይነትን የማስከበሩን ስራ በተጠናከረ ሁኔታ እየተሰራ ስለሆነ ተማሪዎቹም የተማሪዎች ቤተሰብም የአካባቢ ማህበረሰብ በጣም በደንብ ጠንከር ነው። ከምን ጊዜውም በላይ ይሄ ነገር ወደኋላ እንዳይመለስ ረድቶ ሰላማዊ መማር ማስተማሩን ለማስቀጠል የበኩላቸውን የሚጠበቅባቸው ሚና እንዲወጡ ያደራል ማለት ነው ፈልገው።
የሳይንስና ከፍተኛ ትምህርት ተቋማት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ ከትላንት በስቲያ ለመገናኛ ብዙሀን እንደተናገሩት ባለፉት 15 ቀናት ከፍተኛ ግምገማ ከተደረገ በኋላ 170 ያክል ተማሪዎች ላይ ከአንድ አመት ከትምህርት መወገድ ቅጣት እስከ ሙሉ በሙሉ ከትምህርት ገበታ እንዲሰናበቱ ተደርጓል ብለዋል። 280 የሚደርሱ ተማሪዎች ደግሞ የመጨረሻ ማስጠንቀቂያ እንደተሰጣቸው ያስታወቁት። ከነዚህ እርምጃዎች ውስጥ በቅርብ የአንድ ተማሪ ህይወት ያለፈበት የድሬዳዋ ዩኒቨርሲቲ በተናጠል በሰጠው ውሳኔ ሁለት ተማሪዎች ሙሉ በሙሉ ከትምህርት ገበታቸው እንዲሰናበቱ፣ 7 ተማሪዎች እያንዳንዳቸው ለ3 አመት ከትምህርት ገበታቸው እንዲታገዱ፣ 8 ተማሪዎች እያንዳንዳቸው ለ2 አመት ከትምህርት ገበታ እንዲታገዱ፣ እንዲሁም 1 ተባረው የነበረ በወቅቱ የዩኒቨርሲቲ ተማሪ ያልነበረ ግን በተፈጠረው የጸጥታ ችግር ውስጥ ተሳታፊ መሆኑ ስለተረጋገጠ ዩኒቨርሲቲው ክስ መስርቶ ግለሰቡ በሕግ ተጠያቂ እንዲሆን መወሰኑን በዩኒቨርሲቲው የፌስቡክ ገጽ ላይ ተገልጿል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማልን ለዘገባው እናመሰግናለን። ባለፉት 10 ዓመታት የአሜሪካን ዩኒቨርሲቲዎች የዓለም አቀፍ ተማሪዎች መዳረሻ በመሆን ለውቀት ብልጽግና አስተዋጽኦ አድርገዋል። ከዚህ በተጨማሪ ለአሜሪካን ምጣኔ ሀብት በቢሊዮኖች የሚገመት ዶላር በማምጣትም ገቢ ፈጥረዋል። ይሁንና ከቅርብ ጊዜ ወዲህ የዓለም አቀፍ ተማሪዎች ቁጥር እየቀነሰ መጥቷል። ለምን? የካትሊን ስትሪክና ብሮክሊን ቤኔትን ዘገባ ወደ አማርኛ የመለሰችው ኤደን ገረሙ መልስ ይዛለች።
ሹርቲ ሴና የአሜሪካን ኮሌጆች ለምን እንደመረጠች ታውቃለች።
The freedom that you get here in terms of choosing what you want to study and also the opportunities that
እዚህ ያለው ነጻነት መማር የምንፈልገውን መርጠን እንድንማር ያደርገናል። በዛ ላይ እዚህ በመማራችን የምናገኛቸው እድሎች ሰፊ ናቸው። እዚህ ኮሎምቢያ ዩኒቨርሲቲ ጠቅላይ ሚኒስትሮች፣ ፕሬዝዳንቶችና የኖቤል ሎሬቶች ንግግር ሲያደርጉ መካፈል ይችላል።
ዓለም አቀፍ ተማሪዎችን የሚማርከው ይሄ ብቻ አይደለም። ጃው መንግሉ የምትለው አላት።
US course offers more vibrant discussion. There is more
የዩናይትድ ስቴትስ ትምህርቶች አነቃቂ የሆኑ ውይይቶችን ይፈጥራሉ። የአቻ ለአቻ ውይይቶች በክፍል ውስጥ ይካሄዳል። እንግሊዝ ሀገር ግን አብዛኛውን ሰዓት መምህሩ ገለጻ ሲያደርግ ያልፋል።
1 ሚሊዮን በላይ ዓለም አቀፍ ተማሪዎች በአሁን ሰዓት ዩናይትድ ስቴትስ ውስጥ እየተማሩ ይገኛሉ። ነገር ግን አሜሪካ ውስጥ ትምህርት የመማር ፍላጎት እየቀነሰ ይሆን? ሜሪ ካትሪን ቼስ የትምህርት ባለሙያ ናቸው። ባለፉት ሁለት ዓመታት ተማሪዎች መማር በሚፈልጓቸው ትምህርት ቤቶች ላይ ለውጥ አይተናል። አንዳንድ የውጭ ሀገር ተማሪዎች በዩናይትድ ስቴትስ ኮሌጆች እና ዩኒቨርሲቲዎች ዋጋ የተነሳ እየሸሹ ነው። በመንግስት ዩኒቨርሲቲዎች ውስጥ እስከ $25,000 በዓመት፣ በግል ዩኒቨርሲቲዎች ደግሞ እስከ $70,000 ይከፈላል። ይሁንና ዋጋ ብቻ ሳይሆን የዩናይትድ ስቴትስ የተማሪ ቪዛ ማግኘት በራሱም ፈታኝ ነው። አብሂላሽ ፓርሰን ዓለም አቀፍ ተማሪ ነው።
I met a lot of parents who wanted to send their kids earlier but were like, oh no, you know, with the visa situation, the climate.
ልጆቻቸውን ወደ ዩናይትድ ስቴትስ ትምህርት ቤቶች መላክ የሚፈልጉና በቪዛ ምክንያት የተው ወላጆች አይቻለሁ። ስደተኞችን በተመለከተ ያለው ሁኔታ ያልተረጋገጠ ነው። ይህ ደግሞ ለመወሰን ትልቁ ነገር ነው።
ዲቻሊ ጆሴፍም እንዲሁ ዓለም አቀፍ ተማሪ ናት።
I think the number one struggle with this visa situation is not having stability, security.
የዚህ የቪዛ ትግል ዋናው ነገር ሰላምና ደህንነት ነው። አፕላሽ ፐርሰን ይከተላል።
I think it's the uncertainty that really affects how a lot of students view America as a education.
እንደሚመስለኝ አብዛኞቹን ተማሪዎች አሜሪካን እንደ ትምህርት መዳረሻ እንዳያስቡ የሚያደርጋቸው የተረጋጋ ነገር አለመኖሩ ነው።
የአሜሪካን የውጭ ፖሊሲና ከተለየ አገራት የሚመጡ ስደተኞችን በተመለከተ የሚደረጉ የሰሉ የፖለቲካ ክርክሮች ይህን ጥርጣሬ ያባብሱታል። ኤስተር ብሪመር ዓለም አቀፍ የመምህራን ማህበር NAFSA ስራ አስፈጻሚ ናት።
The appearance of being unwelcome, the strong anti-immigrant rhetoric that unfortunately is dominating our political environment.
ከባድ የሆነ የስደተኞች ጥላቻና ተቀባይነት የማጣት ስሜት የፖለቲካውን አየር ሞልቶታል። እንዲህ የመሰሉ ስሜቶች በዓለም አቀፍ ተማሪዎችና ተመራማሪዎች ዘንድ አሉታዊ ስሜትን ይፈጥራሉ። በተመሳሳይ በአሜሪካ ትምህርት ቤቶች ውስጥ ያሉ የጅምላ ተክሶችና የውጭ አገር ሰዎችን ኢላማ ያደረጉ የወንጀል ጥቃቶች በዓለም ላይ የዜና ርዕሶች ናቸው። ውጤቱ ደግሞ ዓለም አቀፍ ተማሪዎች ከዩናይትድ ስቴትስ ትምህርት ቤቶች እራሳቸውን እንዲያገሉ ያደርጋል። እንደ ዓለም አቀፍ የትምህርት ተቋም ጥናት መሰረት በዓለም አቀፍ ደረጃ አሜሪካ አሁንም የተማሪዎች ተቀዳሚ ምርጫ ናት። ይሁንና እንደ ካናዳ፣ አውስትራሊያ፣ ኒውዚላንድ ያሉ አገራትም ተወዳጅነትን እያተረፉ ነው። በአሜሪካ የውጭ ጉዳይ መስሪያ ቤት የሚሰሩት ማሪ ሮይስ እንዲህ ይላሉ።
We know that international students also have more choices.
ዓለም አቀፍ ተማሪዎች ብዙ አማራጭ እንዳላቸው እናውቃለን። ምንም እንኳን የዋጋው መወደድና ሌሎች እክሎች ቢኖሩትም አሁንም ድረስ ግን ዓለም አቀፉ የተማሪዎች ትኩረት አሜሪካ ላይ ነው። Devora Queroseenam ዓለም አቀፍ ተማሪ ናት።
Being here opened the doors of the world.
እዚህ መሆኔ ብዙ በሮች እንዲከፈቱልኝ ረድቶኛል። ሹርቲ ሴናም እንዲህ ትላለች።
People I meet, the opportunities I get access to, I think the United States.
የተዋወቅኳቸው ሰዎችና ያገኘኋቸው እድሎች በሙሉ ሳስባቸው አሜሪካ አሜሪካዊ ብቻ ሳይሆን ዓለም አቀፋዊ የሆነ ነገርን እንደምትፈጥር ተረድቻለሁ። ዴቦራ ሴና አክላም እድሎቹ ሁሉንም ነገር ይቀይራሉ ነው የምትለው። በውጭ ሀገር ተማሪዎች ላይ የተመሰረቱት የዩናይትድ ስቴትስ ዩኒቨርሲቲዎችም ወደፊትም ይሄ ስሜት ይቀጥላል ብለው ተስፋ ያደርጋሉ።
አድማጮቻችን የዛሬው ጋቢና ቪኦኤ ጉዟችን በዚህ ተጠናቋል። አብራችሁን ስለነበራችሁ እናመሰግናለን። gabina@voanews.com ብላችሁ አስተያየታችሁን ላኩልን። ኤልያስ ገበየው የዛሬ የስርጭት መሐንዲሳችን ነበር። ሀብታሙ ስዩም ሳስተናግዳችሁ ነበር። ደናም እንዳሞራውን ደበራሪ ይልፈነ ወንጋዳ የምንሳው በጣዋት ማለ ተናፋቂ እንደተወደ Let a fallen kiss is what my
Kun Radio Sagal.